በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገልጸዋል። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር የዞን ትምህርት ቤት መምሪያ ኃላፊ። በተለይ በማዕከላዊና በምዕራብ ጎንደር ዞኖች ያሉ ተፈናቃዮችን በሁለት ወራት ውስጥ ወደ ቀያቸው ለመመለስ መንግስት ቁሳቁሶችን እያሟላ ሲሆን የተማሪዎችን ችግርም ለመፍታት እቅድ ተይዟል ብለዋል የጽህፈት ቤቱ ኃላፊ አቶ አሰማሃኝ አስረስ። አስቴር ምስጋናው ዝርዝሩን ልካለች።
አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታቸርማጭ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል።
ከቤተሰብ ጋር ተመልሼ ነው ያለሁት። ያለምንም ነገር በተከታተለ ሁኔታ ምንም ብለመግለጽ ከፋም ነው።
የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጪ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከ5000 በላይ ተማሪዎች ትምህርት አቁመዋል። ከ1000 በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርም አልሞሉም ይላሉ።
በአጠቃላይ እንግዲህ 51 ትምህርት ቤቶች 8105 ክልልና የሀገር አቀፍ ፈተና ተፈታኝ ፎርም አልሞሉም። ይህ ለሀገር አቀፍ ፈተና ኤጀንሲና ለክልሉ ትምህርት ቢሮ አቅርበናል። ሁለት አማራጭ ይሰጣል።
በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከ91000 በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊዮን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል።
በክልል ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማዕረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ነው። ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። ይሄ ግብረ ኃይል ነው ይሄንን እየመራ ያለው። አብዛኛው ድጋፍ መደረግ ያለበት እርዳታው መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ 60 ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሎ የወደሙ ቤቶችን መልሶ ለመገንባት ከ30 ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል።
በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ 5600 በላይ ቤቶች ናቸው የተቃጠሉት። እነዚህን ቤቶች መልሰን መገንባት አለብን። ወደ 116000 ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱን መኖ ሳናቅርብ ቀርተን በሬዎቹ፣ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይሄንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በምስራቅ ጎጃም በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይሄንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ነው ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ያለ ነው። በቅርብ ቁጥሩን እናሳውቃለን። ይሄን ቁጥር ይፋ አድርገን ህዝባችን አስተዋጽኦን እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ 1-3 አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሚኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ። እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውን መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ እያሉ በተናጠልም ቢሆን ወደ መንግስት አካውንት ይገባና ከዛ በኋላ በየጊዜው ደግሞ ገንዘቡ የት ላይ ዋለ ምን ምን ስራዎች ተሰርቷል የሚለውን በየጊዜው መግለጫ ስለምንሰጥ
አሳስተማን ከትምርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱ ተማሪዎች ሁለት እድሎች እንደተመቻቹ ተጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል። አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከ91000 በላይ ተፈናቃዮች የሚገኙ ሲሆን ከነዚህ ውስጥ 50000 የሚጠጉት በማዕከላዊና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።